አሉን ብሎ ይናገራል። ስለ ገንዘብ ሰሞኑን ይህን እንነጋገራለን። ሰው አምላኩን ይሰርቃልን? እናንተ ግን ሰረቃችሁ። ሚልኪያስ ምዕራፍ 3 ቁጥር 8 ላይ ያላነበብነው ክፍል ነው እሱ። ሚልኪያስ ምዕራፍ 3 ቁጥር 8 ሌላው እግዚአብሔር የሚያማርበት ነው። ሰሞኑን እናካከዋለን። እግዚአብሔር እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን እሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርግሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ። እና እኛ እንደ ተመቸን አይደለም እግዚአብሔርን የምናመልከው። በሁሉ እግዚአብሔር ሊቀድም ይገባል። አምልኳችን ዋጋ የሚያስከፍለን ሊሆን ይገባል። የታወረውን አንካሳውን፣ በሽተኛውን፣ የተሰረቀውን መስዋዕት አድርጋችሁ ታመጣላችሁ። ይሄ ነው ምቾት ያልኩት። እኛም ማንፈልገውን ገበያ ላይ ሊሸጥልን የማይችለውን ነገር እግዚአብሔር ላይ እንጥለዋለን። ትራፊውን ሰው ምርጡን ነገር ነው ለእግዚአብሔር መስዋዕትነት ማቅረብ ያለበት። ይሄ ዘሌዋውያን 22 ላይ ተደጋግሞ የተነገረ ነገር ነው። ላነበው አልፈልግም ሄጄ። ምርጥ የሆነው ነገር ነው መስዋዕት አድርጎ ማቅረብ ያለበት። እነዚህ የሚልኪያስ ዘመን ሰዎች አለቆቻቸውን ከእግዚአብሔር ይልቅ አስበልጠው ይመለከቱ እንደነበረ ይናገራል። እስቲ ለአለቃ ይሄን አቅርብለት ይቀበልሃልን ይላል። ማጭበርበር ሌላ ትርጉም የለውም። ይህን ትላንትም ተናግሬያለሁ በሰዓት ምሳሌ አድርጌ። ሰዓት መቼም የኢትዮጵያውያን የባህል ችግር አንዱ የሰዓት ጉዳይ ነው። የኤርትራውያንም ችግር እንደሆነ አውቃለሁ። የሰዓት ጉዳይ ስራ በምንሄድበት ጊዜ ሰዓት እናከብራለን። የገንዘብ ጉዳይ ስለሆነ ቤተ ክርስቲያን ግን ሁል ጊዜ የትም ከተማ ሂዱ፣ የትም አገር ሂዱ፣ ሀበሻ ካለበት በሰዓት የሚመጣ ሰው የለም። ቀስ ብለን ነው ቤተ ክርስቲያንም ከደረስን እንኳ በኋላ ውስጥ እያመለኩ እየዘመሩ እኛ ውጪ ቆመን እናወራለን። ቀስ ብለን ሰላምታ ተሰጣጥተን የእኛ ጉዳይ ሲያልቅ ነው ውስጥ የምንገባው። እና ለምንድን ነው ይሄ የሚሆነው? ለምንድን ነው አበሾች ባሉበት ሰዓት የማይከበረው? ይሄ በምን እንደሚፈታ እኔ በእውነት አላውቅም። እኔ አላውቅም በምን እንደሚፈታ። በዚህ ረገድ ያለው በሽታ ምን እንደሆነ አላውቅም፣ ግን ከበሽታ አያንስም ባይ ነኝ። ሰርጋችን የዘገየ፣ መልሳችን የዘገየ፣ የእሁድ አምልኳችን የዘገየ፣ የጸሎት ጊዜያችን ሁሉ የዘገየ በአስር ሰዓት ይጀመራል ከተባለ አይ አስር ከተባለ በአስራ አንድ ነው የሚባለው፣ ስለዚህ በአስራ አንድ ይደርሳለሁ የሚል አይነት ስሌት አለ። ከየት እንደመጣ አላውቅም። ብዙ ጊዜ እኔ እዛ ቦታ መገኘት ካለብኝ ሁልጊዜ በርኩበት አንዳንድ ሰዓት ጠብቃለሁ። ቢያንስ ቢያንስ አንዳንድ ሰዓት። ምክንያቱም 10 ሰዓት ይባል 10 ሰዓት ነው ማለት 11 ሰዓት ሊሆን አይችልም። 10 ተኩል ሊሆን አይችልም። በአስር እገኛለሁ። ሰው ግን የለም። እኔ ትንሽ ግን ወታደር ግን ስለነበርኩ የሰዓት ነገር ሴንሲቲቭ ነኝ፣ አከብራለሁ በጣም። እና ይሄ ነው አንዱ ጥሩ ምሳሌ፣ እሱ ነው። አለቆቻችንን ከእግዚአብሔር አስበልጠን እንፈራለን። ሌላው ሁለተኛ ሳሙኤል 24:24 ላይ አለ ለዳዊት ያንን የመሰዊያውን ቦታ ይሸጠው ሰውዬ አሩያና ለመስዋዕት የሚሆነውን በነጻ ልስጥህ አለው ዳዊትን። ዳዊት ዋጋ የማያስከፍለኝን ነገር ለጌታ አላቀርብም። ይህን ነው ሚልኪያስ ልባችን ውስጥ ሊያስቀምጥ የሚፈልገው፣ ዋጋ የማያስከፍለኝን ነገር ለጌታ አላቀርብም። የማንፈልገውን ለጌታ መስጠት የለብንም። የማንፈልገው ነገር ለችግረኞች መስጠት የለብንም። አንዳንድ ጊዜ ልብስ ስጡ ስትባሉ ምን አይነት ልብስ ነው የምትሰጡት? የነጠበውን ከአሁን በኋላ እናንተ ይህን ለብሰው አልችልም በቃው ብላችሁ የጣላችሁትን ነው ወይስ ደህና ሸሚዝ ነው አንስታችሁ የምትሰጡት? ይህ አንዳንድ ትዝብት ነው። እቃ ስንሰጥ የማይሰራውን እቃ ነው የምንሰጠው፣ የተሰበረውን። ልብስ ስንሰጥ፣ ሱሪ ስንሰጥ እኛ ማን ለብሰውን ስጦታ አይደለም። ይሄ መጣያ እግዚአብሔር ውራጅ መጣያ አይደለም። አንድ ጊዜ አንድ ሰው ልብስ አመጣና ሰጠኝ፣ ኢትዮጵያ ላሉት አገልጋዮች ላክላቸው ብሎ ሰጠኝ። እና ያንን ልብስ ለጊዜው ምን ተፍረት ይዞኝ እሱን እንኳ ላስቀይሞ አልፈለግኩም። ያንን ልብስ ይዤ ቤቴ መጣሁና ሳየው አንገቱ በሙሉ ክር ወጥቶታል። ሸሚዙ አልቆ ተለብሶ ታጥቦ ታጥቦ ታጥቦ ክር ብቻ ነው። እና ይህ ሰው እንዴት ብንቀን ነው እንደዚህ ያደረገው ብዬ ወስጄ ጋርቤጅ ውስጥ አልኩት። ይህን የሚያደርጉ ክርስቲያኖች ናቸው። ክርስቲያኖች ለአንዱ ሰው ያደረጋችሁት ለእኔ እንዳረጋችሁት ነው የሚቆጠረው ያለ ጌታ። ያን የነጠበ ሸሚዝ ለጌታ አገልጋይ ስንሰጥ ለኢየሱስ እንደሰጠነው ነው። ኢየሱስ ይሄ ይበቃል፣ ይህን የነጠበ ሸሚዝ አንተ ልበስ። ማርቆስ 12 ላይ የተጠቀሰችው ሴት የመጨረሻዋን ሳንቲም እንደሰጠች ይናገራል። ያ አይነት ስጦታ ነው ጌታን የሚያስደስተው። የሚገርመኝ ያቺ ሴትዮ ያን ገንዘብ ስትሰጥ ቆሞ ያይ ነበር ኢየሱስ። አሁንም እናንተና እኔ ቦርሳችንን ስንከፍት እጃችንን ስንዘረጋ ያያል፣ የምትሰጡትን ያያል። እና ይህንን በዚህ ነገር ልንጠነቀቅ ያስፈልጋል። የሚልኪያስን ምክር እንግዲህ ልትንበል፣ ስሜ በእናንተ መሀል ትልቅ ይሆናል ይላል። እኛን ነው የሚለን እኮ ስሜ በእናንተ መሀል ትልቅ መሆን አለበት፣ አታስወድቡኝ። ለምን መስዋዕታችን ንጹህ ይሁን። ጊዜ ስንሰጥ ለጌታ gördüğün gece ünlüsüdür. Gönlünü sat, legeti agılgılot, yemiyonun, İzabirin de barrakan matan, ünlüsüdür.
Yanın benden tamamı skaydırs, beytu bizde galiniş
ይሻላል። አንድ አየር ኃይል ውስጥ ሆኜ እዚህ አሜሪካን ሀገር እየመጣን ውትድርና ትምህርት የምማር ነበር፣ በረራ ትምህርት የምማር ነበር። አንድ ወንድማችን ስሙ መጥቀስ አልፈልግም፣ ለትምህርት መጣ። ወደ 1960 አካባቢ ነው ያኔ ዘረኝነት እዚህ ሀገር በነገሰበት ጊዜ ነው። መጣ። እንደናንተና እንደኔ እንደምንለው በጌታም ነው የምንለው ሰው አይደለም። እዚህ ሀገር መጣና እሑድ ቀን ቤተ ክርስቲያን ሄደ። ሄዶ ቁጭ ሲል አስተናጋጆች ሄዱና ተነስ፣ ለምን እንደው የምነሳው? ይሄ ያንተ ቦታ አይደለም። እዛ ከሀዲዱ ማዶ እዛ ነው ያንተ ቢጤው የሚሄደው፣ ና እዛ ሂድና አምልክ፣ ውጣ ከዚህ አሉት። ከዛ በኋላ ወጣለሁ ግን አንድ ደቂቃ ፈቀዱልኝ የምናገረው አለ አለ። የሚገርም ነገር ነው፣ ፈቀዱለት። ወጣና ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ወጥቶ ሄደ። በዛን ቀን ጌታ ኢየሱስ እዛ ቤተ ክርስቲያን ውስጥ ነበረ ብዬ እኔ አላምንም። እነዚያ የቀሩ ሰዎች አሸበሸቡ፣ ዘመሩ፣ ስብከቱም ተሰበከ፣ የሚደረገው ቲያትር ሁሉ ተደረገ። ከዛ በኋላ ወጥተው ለመሳብ የቤታቸው ሄዱ። ጌታ ኢየሱስ ነበረ አለ ጠዋት እዛ ቸርች ውስጥ? እኔ አላውቅም፣ ግን የዚህ ኢትዮጵያዊ የሰራው ነገር በጣም ይደንቀናል። ብዙ ለብዙ አመት እንደነቅ ነበረ። ጌታ ሆይ የሚያደርጉትን አያውቁትና ይቅር በላቸው ብሎ ጸልዮ ወጥቶ ሄደ። ስንት ቤተ ክርስቲያን ውስጥ የሆነ ጌታ ኢየሱስ እሑድ እሑድ ያለው በዚህ በሚልኪያስ አነጋገር፣ ስንት ቤተ ክርስቲያን ውስጥ የሆነ ጌታ ኢየሱስ ወጥተን ፑልፒት ላይ ስንዘላብድ የፈረንጁን ስብከት ስናስተጋባ ወንጌል ያልሆነውን ወንጌል ነው ብለን ለሕዝብ ስናሳልፍ ስንቱ ቸርች ውስጥ ይሆን ጌታ እሑድ ቀን ያለው? በጣም የሚደንቅ ነገር ነው ያ ጥቅስ። ለዚህ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው የሚቆጠረው ያለው በጣም የሚያስፈራ ጥቅስ ነው። ስለዚህ ወገኖች ወደ ፈሪሃ እግዚአብሔር እንመለስ ነው የሚልኪያስ ውትወታ። ይሄ ነው በፍርሃት ከልባችን በቅድስና በመስዋዕትነት ማምለክ ትልቅ በረከት ያመጣል። እግዚአብሔር ይመስገን። በሚቀጥለው ሰኞ ማታ የሚልኪያስ ትምህርት ለዛሬው ዘመን የሚለው ይቀጥላል። ከሚልኪያስ ሶስት ነው የምንመለከተው። ልክና ልክ ያልሆነ እውነት ወይም ውሸት የምንለው፣ ጽድቅ ወይም ርኩሰት የምንለው ነገር አለ ወይ? ልዩነቱስ እንዴት ይታወቃል? አንድ ክርስቲያን ልክ ነው የሚለው ነገር አለ፣ ልክ አይደለም የሚለው ነገር አለ። አንድ ክርስቲያን እንዴት ነው የሚለየው? ይህም የሚልኪያስ ዘመን ችግር ነበረ። ይሄ እውነት ነው ይሄ ውሸት ነው የምንለው አለ። ዛሬ ችግሩ በዚህ በሰለጠነው በሚባለው ሀገር ሁሉ ነገር ሬሌቲቭ ሆኗል። ሬሌቲቭ አብሶሉት ትሩዝ የለም እውነት የሚባል ነገር የለም ሁሉ ነገር ሪሌቲቭ ነው ነገሮች እውነት ውሸት የሚሆኑት ከሌላ ነገር ጋር ሲወዳደሩ ነው ልክና ልክ ያልሆነው እውነትና ውሸት የሆነው ጽድቅና ርኩሰት የሆነው ይህ እንዴት ይለያል ሚልኪያስ ምዕራፍ 3 ከቁጥር 13 እስከ 18 ባለው ላይ ንቀጥለው ሰኞ ማታ ደግሞ እንማራለን እሱም በጣም በጣም ጥሩ ትምህርት ነው የምትችሉትን አንባችሁ ልትመጡ ጋብዛችኋለሁ ጌታ ኢየሱስ ይባርካችሁ ፕሮግራሙን ሁሉ ነው የጨረስኩት የምትናገሩት ካለ አሁንም የምታካፍሉን ካለ ባካችሁ እጃችሁን አውጡና እንሰማለን አለበለዚያ ጊዜውን በመዝሙር ብንሞላው እህታችን ፍሩታ እንኳን ደህና መጣሽ ደስ ብሎናል ስለመጣሽ እንግዲህ የምታገለግሉ ሁሉ በመዝሙር ጌታ አብዝቶ ይባርካችሁ ማይክሮፎን ፍሪ